the voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ባጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት VOA 24 ላይ የሚተላለፈው ፕሮግራማችን አሁን ጀመረ። ሰላም ጤና ይስጥልን እንደምን አመሻችሁ የተከበራችሁ አድማጮቻችን የለተ ሐሙስ ጥቅምት 25 2013 ዓመተ ምህረት ፕሮግራማችንን ከአሜሪካ ድምጽ ሬዲዮ ከዋሽንግተን ዲሲ ይዘን ቀርበናል። በምሽቱ ዝግጅቶች ወቅታዊ የኢትዮጵያ ዜናና ዘገባዎች አብዩን ስፍራ ይዘዋል።
አሁን ያደረግን ያለነው ይሄንን ሰራዊታችንን ለማገዝ በተለያየ አቅጣጫ ሌላው የቀረው የመከላከያ ሰራዊታችን ወደዛ ቀጠና እየተንቀሳቀሰ ይገኛል። ተንቀሳቅሶ የደረሰውም ይሄን ኃይል ለመታደግ ስራ እየሰራ ያለበት ሁኔታ ነው ያለው።
የኢትዮጵያ ጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል ብርሃኑ ጁላ ናቸው የተሰሙት። ባብይ ርዕስ ዝርዝሩን ይዘናል።
ወራይ መስለ ዘለው ለዋናን ንምክልሃል ዘለየና ኩሉ ክባል ብሰል ኩሉ ጽዋር አቆሰር ህዝብ መንግስት ትግራይ ናት።
ከክልሉ የሚገኝ የሰሜን እዝ አመራርና አባላት ጋር በመተባበር ሁሉም የጦር መሳሪያ በክልሉ ያለውን በቁጥጥር ስር እንዲውል ችሏል።
የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ናቸው ዘገባ አለን። እነዚህንና ሌሎችንም በየስፍራው ያሉን ዘጋቢዎች ያደረሱንን ወቅታዊ ዘገባዎች አሰናድተናል። የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ውጤት ሂደት ሌላው ትኩረታችን ይሆናል። አብራችሁን አምሹ። አስተናጋጃችሁ ቆንጂት ታዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። እስከ 4 ሰዓት ከእናንተ ጋር ነን። አሁን ለዓለም ዜናው አዳነች ፍሳዬ ይቀርባለች።
እንደምን አመሻችሁ አድማጮቻችን። ዜናውን ማነብላችሁ አዳነች ፍሳዬ ነኝ። በመቀለ ከተማ አካባቢ የፌደራሉ መንግስት በጦር አይሮፕላን ድብደባ ፈጸመ ሲል የክልሉ መንግስት አሳወቀ። የክልሉ መንግስት አሁን ባወጣው መግለጫ በፌደራል መንግስት የተላከ አይሮፕላን ድብደባ መፈጸሙን ገልጿል። ይህ የስርዓቱ ጸረ ህዝብነት የሚያሳይ ነው ይላል። በድብደባው የደረሰ ጉዳት ካለ እስካሁን ባለው ጊዜ አልተገለጸም። በመቀለ ከተማ 9 ሰዓት አካባቢ ከፍተኛ የሆነ የጦር አይሮፕላን ድምጽ መሰማቱ ተገልጿል። በፌደራል መንግስት በኩል የተሰማ ነገር የለም። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የሀገሪቱ ወታደራዊ ኃይል በሚገባ የታጠቀ ኃይል ባለው የትግራይ ክልል መንግስት ላይ ጥቃት እንዲከፈት ካዘዙ ወዲህ ኢትዮጵያ ወደ እርስ በርስ ጦርነት መቃረቧ ተዘግቧል። የትግራይ መንግስት በሀገሪቱ ወታደራዊ ሰፈር ላይ ጥቃት ከፍቷል፣ የመጨረሻው ቀይ መስመር ጥሷል ሲሉ መናገራቸው የሚታወቅ ነው። ከአፍሪካ የበዛ የህዝብ ቁጥር ካላቸውና ሀያላን ከሚባሉት ሀገሮች አንዷ የሆነችው ኢትዮጵያ ጠቅላይ ሚኒስትር በትግራይ ላይ ወታደራዊ ኃይል መላካቸው ግጭት የማይለየው የአፍሪካ ቀንድ ቀጠናን ማስደንገጡ ተገልጿል። ሶማሊያና ሱዳን ከኢትዮጵያ ጎረቤት ሀገሮች መካከል ሲሆኑ በትግራይ በሚካሄደው ግጭት ምክንያት ሊስፋፋ የሚችለውን አለመረጋጋት በማሰብ ታዛቢዎችን እንደሰቀጠጠ ተገልጿል። ዩናይትድ ስቴትስ በምርጫ ድራማ ላይ ያለች ሀገር ብትሆንም ሊከተል የሚችለውን ከባድ አደጋ በመገንዘብ አሁኑኑ ሁኔታዎች እንዲረጋጉ ጥሪ የሚያደርግ መግለጫ አውጥታለች። የተባበሩት መንግስታት ድርጅትም ተመሳሳይ ጥሪ አቅርቧል። ትግራይ ውስጥ የኢንተርኔትና የስልክ መስመሮች በመቆረጣቸው የሀገሪቱ መንግስት የሚለውን ከትግራይ በኩል ለማረጋገጥ በሚደረገው ጥረት ላይ ተግዳሮት መደቀኑ ተገልጿል። በትግራይ ቴሌቪዥን ላይ የተሰማ መግለጫ ፌዴራል መንግስት ወደ ክልሉ ወታደራዊ ኃይል የላከው የትግራይን ህዝብ በኃይል ለማንበርከክ ነው ይላል። በክልሉ ላይ የአየር መስመር እንቅስቃሴ መዘጋቱንም አስታውቋል። የትግራይ መሪ ዶክተር ደብረጽዮን ገብረ ሚካኤል ባለፈው ሰኞ ባደረጉት ንግግር የኢትዮጵያ መንግስትና የኤርትራ ባለስልጣኖች ተባብረው በትግራይ ላይ ጦርነት ለመክፈት ሙሉ ዝግጅት አድርገዋል ካሉ በኋላ ከባድ ግጭት ሊነሳ ይችላል ሲሉ አስገንዝበው ነበር። ከኤርትራ የተሰማ ምላሽ የለም። የዩናይትድ ስቴትስ የሰላም ተቋም ባለፈው ሳምንት ያወጣው የጥናት ዘገባ የኢትዮጵያ መፈረካከስ በዘመናዊው ታሪክ ባልታየ መልኩ ትልቅ የሀገር መደርመስ ይሆናል ማለቱ ተዘግቧል። ወደ ሰፊ የዘርና የሃይማኖት ግጭት ሊያመራ ይችላል ሲልም አክሏል። አሁን በደረሰን ዘገባ መሰረት ደግሞ ህዝባዊ ወያነ ሓርነት ትግራይ በክልሉ ባለ የብሔራዊ መከላከያ ኃይል ላይ ጥቃት ከፍቷል የሚለው ወሬ በጽኑ አሳስቦናል። ሰላም እንዲመለስና ውጥረቱ እንዲረግብ አስቸኳይ እርምጃ እንዲወሰድ ጥሪ እናቀርባለን ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በትዊተር ገጻቸው መጻፋቸው ታውቋል። አቶ ልደቱ አያሌው በቀረበባቸው የሕገ ወጥ ጦር መሳሪያ መያዝ ክስ እንዲከላከሉ የምስራቅ ሸዋ ከፍተኛ ፍርድ ቤት ለቀጣዩ ህዳር 16 ዛሬ ቀጠሮ ሰጥቷል። የሽግግር መንግስት ሰነድ በማዘጋጀት የተከሰሱበት ደግሞ የኦሮሚያ ጠቅላይ ፍርድ ቤት ምስራቅ ምድብ አዳማ ችሎት የአቶ ልደቱ አያሌውን የጤና ሁኔታ ተከትሎ በቀረበው የዋስትና ጥያቄ ላይ ብይን ለመስጠት ለቀጣዩ ህዳር 11 ቀጥሯል። ሙክታር ጀማል ዝርዝር አለው።
ህገወጥ የጦር መሳሪያን በመያዝ የአቶ ልደቱ አያሌን መዝገብ ሲመረምር የቆየው የምስራቅ ሸዋ ዞን ከፍተኛ ፍርድ ቤት ለዛሬ ቀጠሮ ያሳደረው የምስክሮችን ሐሳብ መርምሮ ውሳኔ ለመስጠት ነበር። ፍርድ ቤቱ አቶ ልደቱ አያሌው በቀረበባቸው ህገወጥ መሳሪያ መያዝ ክስ የመከላከያ ማስረጃቸውን በማቅረብ እንዲከላከሉ ለህዳር 16 ቀጠሮ ሰጥቷል። አቶ ልደቱ አያሌው በቀረበባቸው በህገወጥ መሳሪያ መያዝ ወንጀል የቀረቡባቸው ምስክሮች መሳሪያው ከቤታቸው በፖሊስ ስለመያዙ መታዘባቸውንም ለፍርድ ቤቱ አስረድተዋል። በሌላ የኦሮሚያ ጠቅላይ ፍርድ ቤት ምስራቅ ምድብ አዳማ ችሎት የሽግግር መንግስት ዶክመንት በማዘጋጀት የተከሰሱት አቶ ልደቱ አያሌው በጥቅምት 13 በዋለው ችሎት የተደረገውን የግራ ቀኝ ክርክር ከድምፅ ወደ ጽሑፍ ተገልብጦ ለጥቅምት 21 እንዲቀርብ ፍርድ ቤቱ አዞ የነበረ ቢሆንም በሥራ መደራረብ ምክንያት ሊቀርብ አለመቻሉ ተገልጿል። የአቶ ልደቱ ጠበቆች ደንበኛቸው በልብ ህመም እየተሰቃዩ በመሆኑ ሕክምና ለማግኘት እንዲረዳቸው የዋስ መብታቸው እንዲጠበቅ ለፍርድ ቤቱ አመልክተዋል። በኦሮሚያ ጠቅላይ ፍርድ ቤት ምስራቅ ምድብ አዳማ ችሎት የፍርድ ቤቱ መዝገብ ቤት የግራ ቀኝ ክርክሩን እስከ ህዳር 11 በጽሑፍ ገልብጦ እንዲያቀርብና የአቶ ልደቱ አያሌውን የጤና ሁኔታ አስመልክቶ የተጠየቀውን የዋስትና መብት ብያኔ ለመስጠት ለህዳር 11 2013 ቀጠሮ ሰጥቷል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።
ማላዊ በኢየሩሳሌም እስራኤል ኤምባሲ እንደምትከፍት የውጭ ጉዳይ ሚኒስትሯ እስራኤልን በጎበኙበት ወቅት አስታውቀዋል። የማላዊ የውጭ ጉዳይ ሚኒስትር አይዘናወር ምካካ ብርታት የተመላበትና በቀላሉ የማይታይ እርምጃ ነው ሲሉ ባለፈው ማክሰኞ በቪዲዮ በወጣ መግለጫ ተናግረዋል። በኢየሩሳሌም ኤምባሲ ለመክፈት የመጀመሪያዋ የአፍሪካ ሀገር መሆኗ ተገልጿል። የኤምባሲውን በቅርቡ መከፈት በጉጉት እየጠበቁ ነው። ሌሎች የአፍሪካ ሀገሮችም ይህን ውሳኔ እንደሚከተሉ እርግጠኛ ነኝ ሲሉ የእስራኤል የውጭ ጉዳይ ሚኒስትር ጋቢ አሽከናዚ ከምካካ ጋር ሆነው መናገራቸውን ሮይተርስ የዜና አገልግሎት ዘግቧል። ማላዊ እንደ አውሮፓ አቆጣጠር በ1964 ዓ.ም ከቅኝ አገዛዝ ነፃ ከወጣችበት ጊዜ አንስቶ ከእስራኤል ጋር ቀጣይ የሆነ ዲፕሎማሲያዊ ግንኙነት ካላቸው ጥቂት የአፍሪካ ሀገሮች አንዷ ናት ሲል ጀሩዝለም ፖስት የተባለው የእስራኤል ጋዜጣ ገልጿል። አይቨሪ ኮስት፣ ኬንያ እና የአሁኗ የኮንጎ ዲሞክራሲያዊት ሪፑብሊክ የሚገኙባቸው 16 የአፍሪካ ሀገሮች እንደ አውሮፓ አቆጣጠር በ1973 ዓ.ም በመካከለኛው ምስራቅ ከተካሄደው ጦርነት በኋላ በኢየሩሳሌም የነበሩትን ኤምባሲዎቻቸውን እንደዘጉ ጋዜጣው አውስቷል። ኤምባሲዎቻቸውን መልሶ የከፈቱት የአፍሪካ ሀገሮች በንግድ ከተማዋ ቴል አቪቭ መሆኑን ጋዜጣው ገልጿል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። አሁን ወደ ዩናይትድ ስቴትስ ምርጫ። አሜሪካውያን በተለያዩ ክፍላተ ግዛት እየተቆጠሩ ያሉት የድምፅ ውጤቶች ዛሬ በፕሬዝዳንታዊ ውድድር ያሸነፈው ማን እንደሆነ እንዲታወቅ ያስችሉ እንደሆነ ለመስማት ሲጓጉ ቆይተዋል። ይሁንና ዲሞክራቱ የቀድሞ ምክትል ፕሬዝደንት ጆ ባይደን ለማሸነፍ በተቃረቡበት በአሁኑ ወቅት የሪፑብሊካዊ ፕሬዝደንት ዶናልድ ትራምፕ የምርጫ ዘመቻ ክፍል ተከታታይ የሕግ ተግዳሮቶችን ከፍቷል። በአላስካ፣ በአሪዞና፣ በጆርጂያ፣ በኔቫዳ፣ በሰሜን ካሮላይና እና በፐንሲልቬኒያ ክፍላተ ግዛት ለፕሬዝዳንትነት ያሸነፈው ማን እንደሆነ ገና መታወቅ ይኖርበታል። ባይደን በሚችገን እና በዊስካንሰን ክፍላተ ግዛት ማሸነፋቸውን ትላንት ተገልጿል። ከአራት ዓመታት በፊት በተካሄደው ምርጫ ትራምፕ በሁለቱም ክፍላተ ግዛት አሸንፈው ነበር። ወደኋላ ሰፋ ያለ ዘገባ ይኖረናል። በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ አሸናፊው ማን እንደሆነ ገና ባልተለየበት በአሁኑ ወቅት የአውሮፓ የምርጫ ክትትል የጸጥታና የትብብር ድርጅት ቡድን የድህረ ምርጫ ጋዜጣው ጉባኤ በዋሽንግተን ዲሲ አካሂዷል። የአጭር ጊዜው ታዛቢ ተልእኮ ኃላፊ ማይክል ጆርጅ ሌንግ የዩናይትድ ስቴትስ መንግስት ታዛቢውን ተልእኮ መጋበዙን አመስግነዋል። መንግስት ፍጹም የሆነ ሰው እንደሌለ ለማሳየት ሲል ታዛቢዎችን መጋበዙን አሞግሰዋል። እያንዳንዱ ዲሞክራሲ ጥሩ ተመክሮዎችን በመለዋወጥ የምርጫ ስርዓቶችን ለማሻሻል ይረዳል ሲሉ አክለዋል። ኦኤስሲኢ በሚል አጽሮት የሚታወቀው የምርጫ ታዛቢ ተልእኮ የተመሰረተው በምዕራብ ሀገሮችና በምስራቅ አውሮፓ መካከል ቀዝቃዛ ጦርነት በነበረበት ወቅት ሲሆን የድርጅቱ አባላት የምርጫ ታዛቢዎችን የመጋበዝ ግዴታ አለባቸው ተብሏል። ዓላማው ሁሉም የድርጅቱ አባላት የግልጽነትን ፖሊሲ ማክበራቸውን ለመከታተል መሆኑ ተገልጿል። በመጨረሻም የኮሮና ቫይረስ ዜና። ዓለም አቀፉ የኮቪድ-19 ወረርሽኝ ዩናይትድ ስቴትስ ውስጥ ከገባበት ጊዜ አንስቶ ለመጀመሪያ ጊዜ ትላንት ረቡዕ ብቻ ከ100,000 በላይ የቫይረሱ በሽተኞች መገኘታቸው እንደተረጋገጠ የአትላንቲክ መጽሔት የሚደግፈው የኮቪድን ጉዳይ የሚከታተል ውጥን ጠቁሟል። በተለይም በሀገሪቱ መካከለኛ ምስራቅ የማዕከላዊና የምዕራባዊ ዩናይትድ ስቴትስ ክፍሎች በኮሮና ቫይረስ የሚያዙ ሰዎች እየተበራከቱ መሆኑ ታውቋል። በዛም ላይ ትላንት ረቡዕ በሀገሪቱ በተከታታይ ለሁለተኛ ቀን ከ50,000 በላይ የቫይረስ በሽተኞች ሆስፒታል ገብተዋል። ኮሮና ቫይረስ አውሮፓ ውስጥም በአዲስ መልክ እያገረሸ ነው። በኢጣሊያ በአዲስ መልክ የታየውን የቫይረሱን መዛመት ለመቆጣጠር ሲሉ የሀገሪቱ ጠቅላይ ሚኒስትር ጁሴፔ ኮንቴ 3 ዘርፍ ያላቸው የተለያዩ የመንቀሳቀስ እገዳዎች እንደሚጥሉ አስታውቀዋል። የሀገሪቱ 20 ክልሎች በቀይ፣ በብርቱካናማ እና በቢጫ ቀለማት ቀጠና ተከፋፍለው በየደረጃው የመንቀሳቀስ እገዳ እንደሚጣልባቸው ታውቋል። በቀይ ቀለም ስር ያሉት ጥብቅ እገዳ እንደሚደረግባቸው፣ በቢጫ መስመር ላይ ባሉት ደግሞ እገዳው የላላ እንደሚሆን ተገልጿል። በቀይ ቀለም ስር በተካተቱት ክልሎች ለስራና ለሕክምና ካልሆነ በስተቀር ከቤታቸው እንዲወጣ አይፈቀድም። በብርቱካናማ ወይም በመካከለኛ ደረጃ በተመደቡት ክልሎች በከተማዎቻቸው አካባቢ እንደ ልብ መንቀሳቀስ ይችላሉ፣ ግን ወደ ሌላ ቦታ መሄድ አይችሉም። ምግብ ቤቶችና ቡና ቤቶች ገዝቶ ለመሄድ ብቻ ነው የሚፈቀደው፣ እዛው መስተናገድ አይቻልም። በመላ ሀገሪቱ ከምሽቱ 4 ሰዓት እስከ ንጋቱ 11 ሰዓት የሰዓት እላፊ ገደብ ተደንግጓል። አዲሱ እገዳ ከነገ አንስቶ ለ24 ቀናት እንደሚዘልቅ ታውቋል። ብሪታንያ፣ ጀርመን እና ቤልጅየምም በአዲስ መልክ የተከሰተውን የቫይረሱን መዛመት ለመቀነስ ሲሉ ጥብቅ የመንቀሳቀስ እገዳ ደንግገዋል። የዴንማርክ ጠቅላይ ሚኒስትር ሜት ፍሬድሪክሰን ኮሮና ቫይረስን እንዳያዛምቱ በመስጋት በሀገሪቱ ያሉትን 15 ሚሊዮን ሚንክ የሚባሉ እንስሳትን ለማጥፋት መወሰኑን አስታውቀዋል። ዴንማርክ በዓለም በብዛት የሚንክ ቆዳ ተረፈ ምርት ከሚያቀርቡት ሀገሮች አንዷ መሆኗ ተገልጿል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። መልካም ምሽት።
አዳነችን ለዜናዎቹ አመሰግናለሁ። የምታዳምጡት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን ፕሮግራማችንን ነው። ዝግጅቶቻችንን በፌስቡክ ገጻችን አት ቪኦኤ አምሃሪክ እንዲሁም በአሃዱ ሬዲዮ 94.3 ላይ በቀጥታ ለማግኘት ትችላላችሁ። አሁን ወደ ምሽቱ ወቅታዊ ዘገባዎች ዝግጅት እናመራለን። በቅድሚያ አብይ ርዕስ። የራሱን ሰራዊት የሚከብ የክልል መንግስት በዓለም ታይቶ አይታወቅም ያሉት የኢትዮጵያ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል ብርሃኑ ጁላ ህወሓትን በክህደት ወንጅለዋል። ሰራዊቱ የህወሓትን ከበባ በከፍተኛ ጀግንነት መመከቱንና እየመከተም መሆኑን የገለጹት ጀነራል ብርሃኑ በከበባ እጅ እንዲሰጥና ወደ እነሱ እንዲገባ ያደረጉት ጥረትም አልተሳካም ብለዋል። መከላከያ ኃይሉ ህዝብ እንዳይጎዳ ጽንፈኛ ኃይሉን ለይቶ ለመምታት በጥንቃቄ እየተንቀሳቀሰ ነው በማለትም አብራርተዋል። በተያያዘ ዜና ህወሓት በትግራይ ክልል በሚገኙ የኢትዮጵያ መከላከያ ሰራዊት ካምፖች ላይ ጥቃት እንደፈጸመ የሚገልጹ ሪፖርቶች በእጅጉ ያሳሰቧቸው መሆኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ገልጸዋል። ከአዲስ አበባ እስክንድር ፍሬው ዝርዝሩን ይዟል።
ዛሬ በመከላከያ ሚኒስቴር የተሰጠው የፊት ለፊት መግለጫ በፌደራል መንግስቱና በህዋት መካከለ የነበረው ፍጥጫ ወደ ጦርነት ከተቀየረ በኋላ የመጀመሪያው ነው። መግለጫውን የሰጡት የኢትዮጵያ ጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል ብርሃኑ ጁላ ከማክሰኞ ምሽት ጀምሮ የሆነውን ለጋዜጠኞች አብራርተዋል።
ማክሰኞ ማታ 4 ሰዓት ላይ የሰሜን እዝ ሰራዊታችን በያለበት ያልተጠበቀ ያልታሰበ ጥቃት ተፈጽሞበታል። ጥቃት የፈጸመበት ኃይል የውጪ ወራሪ አይደለም ወይም ደግሞ ታጥቆ ሸፍቶ ከመንግስት ጋር የሚጋጭ ኃይል አይደለም። የኛው የራሳችን መንግስት አካል የሆነው የትግራይ ክልላዊ መንግስት ሰራዊቱ እየተበቀ ያለው መንግስት ሰራዊቱ መንግስቴ ነው የሚለው መንግስት ህዝቡ የኔ ነው የሚለው መንግስት ውስጥ ያሉ የተወሰኑ ጽንፈኛ ኃይሎች ኃይል ሲያደራጁ ቆይተው ያላቸውን የፖለቲካ ልዩነት በፖለቲካ ይፈታሉ ተብሎ እየተጠበቀ በነበረበት ወቅት እሱን ትተው 20 ዓመት ሙሉ የቀበሮ ጉድጓድ ውስጥ ገብቶ የትግራይን ህዝብ እና የኢትዮጵያን ህዝብ ክልላዊ መንግስት ጭምር የሚጠብቀውን የሰላም የሰሜን እዝ የሚባል የጦር ክፍል ወረራ የተፈጸመበት ሁኔታ ነው ተከስተው።
የኢትዮጵያ የመከላከያ ሰራዊት ግን ጥቃቱን በጀግንነት መከቷል ሲሉ ነው ጀነራሉ የተናገሩት።
ሰራዊታችን ደግሞ በከፍተኛ ሁኔታ ተከቦ እጅስት ትጥቅ አስረክብ ተብሎ እያለ ለዛ ስላልሆነ ያልተደራጀው ቃለማላ ያለው ስለሆነ እንደዛ ተፍረክርኮ ትጥቁን አስረክቦ እጁን ሰቅሎ ወደ እነሱ የሚገባ መስሏቸው ነበር። ሰራዊታችን ግን በከፍተኛ ጀግንነት መክቷቸዋል፣ እየመከታቸው ይገኛል። አሁን እያደረግን ያለ ነው ይህንን ሰራዊታችንን ለማገዝ በተለያየ አቅጣጫ ሌላው የቀረው የመከላከያ ሰራዊታችን ወደዛ ቀጠና እየተንቀሳቀሰ ይገኛል። ተንቀሳቅሶ የደረሰውም ይህን ኃይል ለመታደግ ስራ እየሰራ ያለበት ሁኔታ ነው ያለው።
ጥቃቱን የፈጸመው ገዢ መደብ የነበረና ገዢ መደብነቱን ያጣ አካል ነው ያሉት ምክትል ኤታማዦር ሹሙ፣ የትግራይ ህዝብ ግን ተግባሩን እየተቃወመ ነው ብለዋል። የኢትዮጵያን የመከላከያ ሰራዊት እንዲከብ ግዳጅ የተሰጠው ኃይል ሳይቀር ውጊያውን እየተቃወመ ነው በማለትም አክለዋል። ሰራዊቱም ለነዚህ በግዳጅ ለተሰለፉ ወገኖች ሳይቀር አጋርነቱን እያሳየ ነው ይላሉ።
የቆሰሉትን እያነሳን ወደ ሕክምና እያመጣናቸው ነው። አስገድዷቸው ወደ እሳት ያስገቧቸው ናቸው። አንዳንዶቹም እያመለጡ ወደ ወገን እየመጡ ነው ያሉት።
እየተካሄደ ያለው ጦርነት የትግራይን ህዝብ አይወክልም ብለዋል ምክትል ኤታማጆር ሹሙ በዛሬው መግለጫቸው።
የአንድ ጠባብ ገዢ ቡድን ፍላጎት ለማሟላት ተብሎ እየተደረገ ያለ የጽንፈኛ ኃይል ጦርነት ነው። ይህን ጦርነት ደግሞ መከላከያ ኃይላችን ይመክተዋል። ምንም የትም የሚደርስ አይደለም። ግን በዚህ አጋጣሚ ያው ጦርነት ጦርነት ነው እና ህዝባችን በዛም በዚህም ሊጎዳ የሚችልበት ሁኔታ እንዳይኖር የመከላከያ ኃይላችን ጥንቃቄ በተሞላበት ሁኔታ ህዝብና ጽንፈኛውን ለይቶ ስራ እየሰራ ነው ያለው።
በኢትዮጵያ የመከላከያ ሰራዊት ላይ የተፈጸመውን ጥቃትም ታይቶ የማይታወቅ በማለት ነው ያብራሩት።
አገሬ ነው ብሎ ሰላም ነው ወገኔ ነው መንግስቴ ነው ብሎ ቢሮው በሰላም ባለበት ሁኔታ ነው የተከበበው። በጣም ክህደት ነው። በኢትዮጵያ ታሪክ ታይቶ የማይታወቅ ነገር ነው የተፈጸመው። በዓለም ታሪክም እንደዚህ አይነት ታይቶ አይታወቅም። ራሱ ያቋቋመውን ራሱ ያደራጀውን እሱን ሉዓላዊነት የሚጠብቀውን ሰራዊት የሚከብ የክልል መንግስት ታይቶ አይታወቅም። የመጀመሪያ ሆኖ ልንመዘግበው እንችላለን በሀገራችን ታሪክ።
ሀሳባቸውን በትዊተር ገጻቸው ያሰፈሩት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ የጥቃቱ ዜና እንዳሳሰባቸው ገልጸዋል። ህወሓት በትግራይ ክልል በሚገኙ የኢትዮጵያ መከላከያ ሰራዊት ካምፖች ላይ ጥቃት እንደፈጸመ የሚገልጹ ሪፖርቶች በእጅጉ አሳስበውናል ነው ያሉት። ሰላምን ለመመለስና ውጥረቱን ለማርገብ አፋጣኝ እርምጃ እንዲወሰድም አሳስበዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በትግራይ ክልል የነበረውን የጦር መሳሪያ ሁሉ በቁጥጥር ስር አውለናል አሉ የክልሉ መሪ ዶክተር ደብረጽዮን ገብረ ሚካኤል። ዶክተር ደብረጽዮን ለክልሉ መገናኛ ብዙሃን ዛሬ በሰጡት መግለጫ አሁንም የምንመርጠው የሰላምን መንገድ ነው፣ ካስፈለገ ግን የሚመጣብንን ሁሉ እንከላከላለን ብለዋል። ሙሉጌታ አጽብሃ ዝርዝሩን ከመቀሌ አስተላልፏል።
በትግራይ ክልል ከማክሰኞ ጀምሮ የኢንተርኔቱን የስልክ እንዲሁም የመብራት አገልግሎቱ ተቋርጦ አገልግሎቱ እስካሁን የለም። በመቀለ ከተማ ያለው ሁኔታ ስመለከተው እኔ የቃኝሁት ማለት ነው፣ ህዝቡ ሁሉም የግል የስራ ተቋማት የሚባሉ የምግብ፣ የካፌ እንዲሁም የመጠጥ ተቋማት፣ ሆቴሎች፣ የተለያዩ ሱቆች ተቋማት ክፍት ናቸው። የግል ተቋማት፣ የመንግስት መስሪያ ቤቶችም የተከፈቱ ተመልክቻለሁ። ፍርድ ቤት ተቋማትም ተከፍተው አገልግሎት ሲሰጡ አይቻለሁ። እንዲሁም የትራንስፖርት አገልግሎት በከተማው የሚገኘው ከትናንት ጀምሮ የባንክ አገልግሎት የለም። በመቀለ ከተማ ከከተማ ወደ ከተማ መንቀሳቀስም የክልሉ መንግስት አግደዋል። የክልሉ መንግስት ባወጣው መግለጫ መሰረት ሰራዊት እንቅስቃሴን ከክልሉ መውጣት፣ ወደ ክልሉ መግባት፣ ከከተማ እንቅስቃሴ አገደ ነው በመግለጫው ያሳወቀው። የአየር በረራ ማካሄድም አይቻልም ብለዋል። በትናንትናው ዕለት ባወጣው መግለጫ የክልሉ መንግስት በመግለጫው የሰሜን እዝ አመራሮች እና አባላት ከትግራይ መንግስት ጋር አብረው በመሆን የፌዴራሉ መንግስት ተቃውመዋል፣ አብረው ደግሞ ተሰልፈዋል በማለት ነው የክልሉ መንግስት መግለጫ ያሳየው። ከአመራሮች ስለ ሁኔታው መረጃ ለማግኘት በተደጋጋሚ ጥረት እናደርግም ሰከም ከጸጥታ አካላትም እንዲሁ። ምክንያቱም ደግሞ በአሁኑ ጊዜ ያለው የስልክና የኢንተርኔት አገልግሎት መቋረጥ ነው። በአሁኑ ጊዜም በአንድ ተቋም የሳተላይት ኢንተርኔት የሚጠቀም አገልግሎት እነሱ ፈቅደውልኝ ነው ይህንን ሪፖርት እያቀረብኩ የምገኘው። ይህንን ሪፖርት እያቀረብኩ ያለሁት በዋትሳፕ ማለት ነው። የክልሉ መገናኛ ብዙሃን እንደዘገቡት በዛሬው ዕለት የክልሉ አስተዳዳሪ ዶክተር ደብረጽዮን ገብረ ሚካኤል መግለጫቷን ሳዊ ጉዳዮች ላይ አስመልክቶም
ወራሪ መስለ ዘሎ ንባዕልና ንምክልኻል ዘድልየና ኩሉ ክበሃል ብኽእል ኩሉ ኣፅባር ኣብ ቁፅፅር ህዝቢ መንግስቲ ትግራይ ኢናት
ከክልሉ የሚገኝ የሰሜን እዝ አመራርና አባላት ጋር በመተባበር ሁሉም የጦር መሳሪያ በክልሉ ያለውን በቁጥጥር ስር እንዲውል ችሏል በማለት ነው የገለጹት ዶክተር ደብረጽዮን። የክልሉ መንግስት በፌዴራል መንግስት እንደሚወረር ምልክቶች ይታዩ ነበር፣ በዚህ ጉዳይ የክልሉ መግለጫ እየሰጠ እንደነበረ ነው ያሳውሱት ዶክተር ደብረጽዮን። ይህንን ደግሞ ዓለም አቀፍ ማህበረሰቡ እንዲያውቀው፣ የክልሉ ህዝብ ደግሞ እንዲረዳው፣ የኢትዮጵያ ብሔር ብሔረሰቦችም ቦት የፌዴራል መንግስት ይህንን አውቆ ደግሞ ወደ ሰላምና ወደ ድርድር እንዲመጣ ጥሪዎች ስናቀርብ ቆይተናል። ይህንን ግን ስላልቻለ በክልሉ ያሉት የጦር መሳሪያዎች ህዝብ ላይ ጉዳት እንዳያደርስ ከሰሜን እዝ አዛዞችና አባላት ጋር በመሆን በቁጥጥር ስር እንዲው ችሏል ብለዋል። እዚህ ጋር ተያይዞ ዶክተር ደብረጽዮን ባነሱት በአዲያቦ አካባቢ ማለት በትግራይ ሰሜን ምዕራብ የሚገኝ ነው። አዲያቦ አካባቢ የተወሰነ ሰራዊት ወደ ኤርትራ ሂዷል። ይህ ደግሞ ከሀገር ክህደት ጋር አያይዘውታል። ይህንን ሲሄዱ የኢትዮጵያ ሰራዊት ነው የጦር መሳሪያ ይዘው ወደ ሌላ ሀገር ሂደዋል። ይህንን ክህደት ነው ማለት ነው የተናገሩት ዶክተር ደብረጽዮን። ይህንን ያያያዙት ደግሞ የኤርትራ መንግስትና የኢትዮጵያ የፌደራል መንግስት በትግራይ ላይ ወረራ ይፈጽማሉ ብለው ከዚህ በፊት ተናግቼ ነበረ ህዝብ እንዲያውቀው ያስቆማቸው የተናገሩት እንደነበር በማንሳት ይህንንም የእሱ ማሳያ ነው የኢትዮጵያ ሰራዊት የኢትዮጵያ ጦር ወደ ኤርትራ ሄዱ በማለት ነው የገለጹት። በአሁኑ ጊዜ ሁሉም በሰላም የምንፈተው ያሉት ዶክተር ደብረጽዮን ሁሉንም ባሳተፈ ነው ችግሮቻችን የምንፈታው፣ ሁሉም ውይይት ነው ችግሮች መፍታት የሚቻለው በማለት ነው የገለጹት በመግለጫቸው። ይህንን ከተካሄደ ሰላም ከመጣ ነው ሁላችንም ተጠቃሚዎች የምንሆነው። የራሳችን የቤት ስራ አለን፣ እሱም ድህነት ማስወገድ ነው። ድህነት መወገድ የሚቻል ደግሞ አንባለበት ነው። ሰላም ለማምጣትም ውይይት ያስፈልጋል በማለት ነው የተናገሩት ዶክተር ደብረጽዮን። ካልሆነ ግን የሚወረን ካለ እንመክታለን፣ እኛም አጽፍ እንመልሳለን በማለት ነው የተናገሩት። ከአሁን በፊት የነበረው ህዝባዊ አንድነትና መርህ ነው በትግራይ ክልል የነበረው ብለዋል። ግን ተመጣጣኝ ወይም ደግሞ የበለጠ የጦር ታጥቀናል ብለዋል ዶክተር ደብረጽዮን በመግለጫቸው። በዛሬው ዕለት በምዕራብ ትግራይ አካባቢ ወረራ ተከፍቷል በማለትም ገልጸዋል። ይህንን እየመከትን እንገኛለን በማለት ገልጸዋል። ጠዋት ነበር ለክልሉ መግለጫ የሰጡት ዶክተር ደብረጽዮን በዛሬው ዕለት። አሁን ያለው ሁኔታ አፕዴት ለማግኘት ተቸግነናል፣ ምዕራብ ትግራይ ያለው ሁኔታ ማለት ነው። አስቸኳይ ጊዜ አዋጅ በትናንትናው ዕለት በፌዴራሉ መንግስት ማወጁን ተከትሎ ግን ተቃውሞ አሰምተዋል። ከአሁን በፊት ትግራይ የራሱን እድል በራሱ ስለወሰነ ስላካሄደ እድሉ በራሱ ስለወሰነ የሚያስተዳድረኝ አካል ደግሞ ይህ ራሱ ስለመጠ ዛቻዎች ይደርስ ነበር፣ የተለያዩ ማስጠንቀቂያ ሰሆን አሁን ደግሞ በግልጽ ወረራ እንዲከፈትቸውዎች ታውጇል በማለት ነው የተቃወሙት። ይህንን ትክክል እንዳልሆነ ደግሞ የሚገልጽ አኳኋን ነው ዶክተር ደብረጽዮን ገብረ ሚካኤል የተናገሩት። ጊዜ ያለኝ መረዳሽ ነው። በሌላ ጊዜ እንገናኛለን። እንደዚህ በዋትሳፕ ወይም ደግሞ ስልክ ከመጣ ጥሩ፣ ካልሆነ እንደዚህ የሳተላይት ኢንተርኔት የሚጠቀሙ ተቋም ለማግኘት ሞክራለሁ። አመሰግናለሁ። ሙልጌታ ጽብሃ ነኝ ከመቀለ።
በአማራ ክልል አዋሳኝ በሆኑት በሶሮቃና ቅርቃር በተደረገ ውጊያ በርካታ የህወሓት ኃይል በሰላም እጁን መስጠቱን የአማራ ክልል ርዕሰ መስተዳድር ተናገሩ። ትናንት ከእኩለ ሌሊት እስከ ረፋዱ በተደጋጋሚ ጥቃት ተሰንዝሮ እንደነበረ የገለጹት ርዕሰ መስተዳድሩ አቶ ተመስገን ጥሩነ የመልሶ ማጥቃት እርምጃ ተወስዶ በርካታ ቦታዎች በቁጥጥር ስር እንደዋሉ ገልጸዋል። አስቴር መስጋናው ዝርዝሩን ከባህር ዳር አስተላልፋለች።
ርዕሰ መስተዳደሩ አቶ ተመስገን ጥሩነ የትላንት የውጊያውሎ የተሳካ እንደነበር ነው የገለጹት። የክልሉ ልዩ ኃይል ሚሊሻና የመከላከያ ሰራዊት በየደረጃው ያሉ አመራሮችና አባላት በተቀናጀ መልኩ ባደረጉት ተጋድሎ በሶሮቃና ቅራቅር በርካታ ያለፍላጎቱ እንዲዋጋ የተገደደ የህወሓት ኃይል በሰላም እጁን ሰጥቷል ብለዋል። አካባቢውም ሙሉ በሙሉ በአማራ ክልል የጸጥታ ኃይል ቁጥጥር ስር መዋሉንም አስታውቋል። ርዕሰ መስተዳደሩ አቶ ተመስገን አክለውም እዋጋለው ብሎ የመረጠም ፊቱን አዝሮ አማራ ልዩ ኃይልን ሲያግዝ ውሏል ሲሉ ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን አመሰግናለሁ። ይህ በዚህ እንዳለ የጠቅላይ ሚኒስትር አብይ አህመድ እርምጃ ከትግራይ ክልል ጋር ወደ ተራዘመ ጦርነት ሊወስድ ይችላል የሚል ስጋት እንዳላቸው የዓለም አቀፉ የግጭት መፍትሄ አፈላላጊ ቡድን ICG ተንታኝ ዊሊያም ዴቪሰን ለቪኦኤ እንዲህ ሲሉ ገልጸዋል።
The big danger here is that this federal intervention to remove the TPLF leadership is not going to be at all easy. That's because
ትልቁ አደጋ ፌደራል መንግስቱ የህወሓትን አመራር ለማስወገድ መግባቱ እንዲቀላል አይሆንም። ምክንያቱም ትግራይ በአንጻራዊ ሁኔታ ጠንካራ የደህንነት ወይም የጸጥታ መዋቅር አለው። የክልሉ መንግስት ከትግራይ ህዝብም የተወሰነ ድጋፍ ያለው ይመስላል።
የምሽቱን ወቅታዊ ዘገባዎች ስንቀጥል በቤንሻንጉል ጉሙዝ ክልል መንግስት የለም በማለት ህገወጥ ተግባራት ለመፈጸም ሲንቀሳቀሱ የነበሩ 37 ግለሰቦችን ይዣለሁ ሲል የክልሉ ፖሊስ ኮሚሽን አስታወቀ። 30 የሚሆኑት የህወሓት አባላትና ባለሀብቶች ሲሆኑ 7ቱ ደግሞ የኦነግ ሸኔ አባላት ናቸው ብለዋል የክልሉ ፖሊስ ኮሚሽነር አብደላዚዝ መሐመድ። በተመሳሳይ ሁኔታ በጋምቤላ ክልልም ብሔር ብሔረሰቦችን ለማጋጨት አሲራው ሲንቀሳቀሱ ነበር በሚል የተጠረጠሩ የህወሓትና የኦነግ ሸኔ የጥፋት ኃይሎች ናቸው ያላቸው 19 ግለሰቦች በቁጥጥር ስር መዋላቸውን የብሔራዊ መረጃና ደህንነት አገልግሎት አስታውቋል። ናኮር መልካ ተጨማሪ አለው።
የቤኒሻንጉል ጉሙዝ ክልል ፖሊስ ኮሚሽነር አብዱላዚዝ መሐመድ ዛሬ ረፋዱን ለሀገር ውስጥ መገናኛ ብዙሃን በሰጡት አጭር መግለጫ ነው መንግስት የለም በማለት ህገወጥ ተግባር ለመፈጸም ሲንቀሳቀሱ የነበሩ 37 ግለሰቦችን መያዛቸውን የገለጹት።
ስፈኛ የሆኑ ሰዎች አሉ። ከዚህ በኋላ መንግስት የለም እያሉ ወጣቶች ለማደራጅ እቅድ እና እንቅስቃሴ ያላቸው ከዚህ በኋላ እናንተ እና እኛ እኩል ነን፣ በምን ትበልጠኛለህ? እኔም መንግስት ከሆንክ እኔም መንግስት ነኝ፣ ግለሰብ ከሆንክ እኔም ግለሰብ ነኝ እያሉ ለመንግስት እውቅና ያለመስጠት እንደዚሁም ህገወጥ ተግባር ለመፈጸም እና የራሱን የበላይነት የሚያደርጉ ሰዎች አሉ ማለት ነው። የዚህ የሱሳ ከተማ ብቻ ከህወሓት አባላት እንደዚሁም ከባለሀብቶች እና ከአመራሮች ወደ 30 ሰው በቁጥጥር ስር ውሏል እና ኦፕሬሽናችን እያሰፋን የምንሄድበት ሁኔታ አለ ማለት ነው። ዛሬ ሌሊት ኦፕሬሽን አድርገናል። እንደዚሁም በሸኔ የሚጠረጠሩ 17 ግለሰቦች በቁጥጥር ስር አውለናል። አጠቃላይ 37 ከትናንት ወዲያ እስከ ትናንት ምሽት ባለው ሁኔታ ይሄ ቁጥር ኦፕሬሽን ለመስራት ችለናል ማለት ነው።
ተመሳሳይ እንቅስቃሴዎች እንደሚኖሩ በመገመት በድንበሮች አካባቢ የጸጥታ አካላት ጥብቅ ቁጥጥር እንዲያደርጉ ስምሪት መስጠታቸውን ገልጿል ኮሚሽነሩ። ኮሚሽነር አብዱላዚዝ አክለውም ቤኒሻንጉል ጉሙዝ የኢትዮጵያ ህዳሴ ግድብ ግንባታ እየተካሄደበት ያለበት ክልል በመሆኑ የኢትዮጵያን ህዝብ ንብረት ኃላፊነት ወስደን እየጠበቅን ነው ብለዋል።
የኢትዮጵያ ህዝብ ህዳሴ ግድብ ላይ ስለሆነ ሙሉ ኃላፊነት ወስደን እየሰራን ነው ማለት ነው። የተሰጠኝ እምነት ከግብ ለማድረስ ሩጫ ላይ ነው። ስለዚህ የድንበሮች አካባቢ እንቅስቃሴ በቅርበት እየተከታተልን ነው።
በተመሳሳይ ሁኔታ በጋምቤላ ክልልም ብሔረሰቦችን ለማጋጨት አሲሮች ሲንቀሳቀሱ ነበር በሚል የተጠረጠሩ የህወሓትና ኦነግ ሸኔ የጥፋት ኃይሎች ናቸው ያላቸውን 19 ግለሰቦች በቁጥጥር ስር ማዋሉን ብሔራዊ መረጃና ደህንነት አገልግሎት ማስታወቁን የሀገር ውስጥ መገናኛ ብዙሃን ዘግበዋል። አገልግሎቱ ባወጣው መግለጫ እንዳመለከተው በክልሉ ብሔረሰቦች በማጋጨት አካባቢውን የትርምስ ቀጠና ለማድረግ አሲረውት የነበረው ሴራ ከሽፏል፣ ግለሰቦቹም በቁጥጥር ስር ውለዋል ብሏል። በዚህ ጉዳይ ዙሪያ ከጋምቤላ ክልል ፖሊስ ኮሚሽን በስልክ ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። በመንግስት በቀረበው አቤቱታ ዙሪያ ምላሽ እንዲሰጡን መንግስት ኦነግ ሸኔ ብሎ የሚጠራቸው ራሳቸውን የኦሮሞ ነጻነት ጦር የሚሉ ሸማቂዎች ምዕራብ ዞን ቃል አቀባይ ቢሊሱማ ጉታን በስልክ ለማግኘት ያደረግነው ጥረት አልተሳካም። ከዚህ በፊት ከቃል አቀባዩ ጋር ባደረግነው ቃለ ምልልስ በኦሮሚያ ውስጥ እንጂ በሌሎች ክልሎች እንቅስቃሴ የለንም ሲሉ ገልጸው ነበር። በፌደራል መንግስትና ህወሓት መካከል ተፈጥሮ የነበረው አለመግባባት ሰሞኑን ወደ ግጭት ማምራቱ ይታወቃል። ለአሜሪካ ድምፅ ናኮር መልካ ካምቦ።
በቁጥጥር ስር ውለዋል ስለተባሉት የትግራይ ክልል ሰዎች አስተያየቶቻቸውን እንዳገኘን ይዘን እንመለሳለን። በህወሓት ላይ የተወሰደው እርምጃ በሌሎችም የሀገሪቱ ክፍሎች የፖለቲካ አላማቸውን በኃይል ለማስፈጸም በሚንቀሳቀሱ ኃይሎች ላይም ሊወሰድ ይገባል ሲል ኢዜማ አሳሰበ። ሰራዊቱና ሌሎች የጸጥታ ኃይሎች በሚወስዷቸው የህግ ማስከበሪያ እርምጃዎች የሁሉንም ዜጎች ሰብአዊና ዲሞክራሲያዊ መብቶች ያከብሩ ዘንድም ጥሪ አቅርቧል። መለስካቸው አመሃ ዝርዝሩን ይዟል።
የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ዛሬ ከቀትር በኋላ በዋና ጽህፈት ቤቱ በጠራው ጋዜጣዊ መግለጫ ያሰራጨው ጽሑፍ የሀገር ሰላምንና አንድነትን ለማረጋገጥ የሚወሰድ እርምጃ በፍጥነት እንዲጠናቀቅ ያሳስባል። ከዚያ በኋላም የሀገሪቱ ትኩረት ሙሉ ለሙሉ ዴሞክራሲያዊ ስርዓትን በመገንባት ላይ እንዲሆንም ይጠቁማል። የሀገሪቱ የመከላከያ ኃይል በትግራይ ክልል ህወሓት ቃጥቶበታል ያለውን ጥቃት በመወከት እያካሄደ የሚገኘው ህግን የማስከበር ተግባር በዚያ ብቻ መወሰን የለበትም ይላል። ትዕግስት ወርቁ የፓርቲው ብሔራዊ ስራ አስፈጻሚ ኮሚቴ አባልና የሴቶች ጉዳይ ተጠሪ፣
የኢፌድሪ መከላከያ ሰራዊት ራሱን ለመከላከል ለሀገር አንድነትና ሰላም ከፍተኛና ተደጋጋሚ ስጋት ሲደቅን የነበረውን ህወሓት ላይ መውሰድ የጀመረው እርምጃ በሌሎች የሀገራችን አካባቢዎች ኃይልን ተጠቅመው የዜጎችን ደህንነት እንዲሁም የሀገር ሰላምና አንድነት ላይ አደጋ በመጣል የፖለቲካ ዓላማቸውን ለማሳካት የሚንቀሳቀሱ ኃይሎችን በሙሉ ስርዓት የሚያስይዝ እና ከአሁን በኋላ የፖለቲካ ዓላማን ለማሳካት ከሰላማዊና ህጋዊ መንገድ ውጪ ለመንቀሳቀስ ያሉ አማራጮች በሙሉ ለአንዴና ለመጨረሻ ጊዜ የሚዘጋ መሆን ይኖርበታል።
ፓርቲው በአሁኑ ወቅት የሀገር መከላከያ ሰራዊቱ ለሚያከናውነው ተግባር የኢዜማ አመራር አባላትና መላው አባላት ያላቸውን ድጋፍም አረጋግጠዋል። ትዕግስት ወርቁ
በሁሉም አካባቢዎች ችግር ሲያጋጥም አስፈላጊውን መስዋዕትነት እየከፈለ የሚጠብቀን የሀገር መከላከያ ሰራዊታችን በዚህ ወቅት ከውጭ ጠላቶች ሀገርን የመከላከልና ከሀገር ውስጥ የጥፋት ኃይሎች ሀገርን የመታደግ ድርብርብ ከባድ ኃላፊነቶችን እንደተሸከመም እንረዳለን። ምንም እንኳን ተደራራቢና አስቸጋሪ ኃላፊነት ቢሆንም የተቋቋመበት ኃላፊነትና የተሰጠው ህገ መንግስታዊ ግዳጅ በመሆኑ እንደሚወጣው እናምናለን። በዚህ አጋጣሚ የፌዴራል መከላከያ ሰራዊት የሀገርን አንድነትና ሰላም ለማስከበር የሚወስዳቸው እርምጃዎችን የኢዜማ አባላት እና አመራር ሙሉ በሙሉ ከጎኑ እንደሚቆሙ ለማረጋገጥ እንወዳለን።
ይሁንና ይህን ህግን የማስከበር ስራ ያለውን ተግባር በሚያከናውንበት ወቅት ሰራዊቱ ሆነ ሌሎች የጸጥታ ኃይሎች ሊያደርጉት ስለሚገባ ጥንቃቄም አጽንኦት ሰጥቶ ጥሪ አቅርበዋል።
የመከላከያ ሰራዊቱና ሌሎች የመንግስት የጸጥታ ተቋማት የህግ የበላይነትን ለማረጋገጥ የሚወስዷቸው እርምጃዎች የሁሉንም ዜጎች ሰብአዊና ዲሞክራሲያዊ መብቶች ያከበረ፣ ሰላማዊ ዜጎችን በተለይም ህጻናት፣ ሴቶችና በእድሜ የገፉ አረጋውያንን ማንኛውም ጉዳት እንዳይደርስባቸው አስፈላጊው ጥንቃቄ ሁሉ እንዲደረግ ልናሳስብ እንወዳለን። የዜጎችን ደህንነት እንዲሁም የሀገር ሰላምና አንድነትን ለማስከበር የሚወሰዱ እርምጃዎች በተቻለው አቅም በአጭር ጊዜ ተጠናቆ በሁሉም አካባቢዎች መደበኛ የዕለት ተዕለት እንቅስቃሴ የሚቀጥልበት ሁኔታ ሊመቻች ይገባል።
ፓርቲው በዚህ የጽሁፍ መግለጫው በሀገሪቱ ያሉ የፖለቲካ ፓርቲዎችና መንግስት በአንድ ላይ ሆነው ዴሞክራሲያዊ ስርዓት ለመገንባት ሊያደርጉት ይገባል ያለውን አቅጣጫም ጠቁመዋል።
ሁሉም የፖለቲካ ፓርቲዎች የሀገር አንድነትና ሰላም ላይ ተቀራርበው እንዲሰሩ የሚያስችል ከምር የሚወሰድ የውይይት መድረክ መዘጋጀት አለበት። ይህ ውይይት ላይ የሚሳተፉ የፖለቲካ ኃይሎች ግን ሁሉም የህግ የበላይነትና የፖለቲካ ፓርቲዎች የፈረሙትን የቃል ኪዳን ሰነድ የሚያከብሩ መሆን አለባቸው። የደህንነትና የፍትህ ተቋማት ኃላፊነታቸውን በሚገባ መወጣት መቻላቸው በፖለቲካ ፓርቲዎች መካከል የሚደረገው ውይይት ውጤታማ እንዲሆን የማይተካ ሚና ይኖረዋል። በመሆኑም መንግስት ኃይልን የመጠቀም ብቸኛ ስልጣኑን አረጋግጦ እውነተኛና ለውጥ ማምጣት የሚችል ውይይት እንዲጀመር መንገድ የመጥረግ ስራውን በአፋጣኝ አጠናቅቆ ሁላችንም ትኩረታችንን ወደ ዲሞክራሲያዊ ስርዓት ግንባታ እንድናዞር ብሮ ጥሪ እናቀርባለን።
ከትናንት ወዲያ በትግራይ ክልል ወታደራዊ ግጭት ከተጀመረ ወዲህ አንዳንድ የምዕራብ መንግስታት ግጭቱ እንዲረግብና ጉዳዩ በሰላም እንዲያልቅ ካደረባቸው ስጋት ጭምር ሐሳብ እየሰነዘሩ ነው። ኢዜማ እንደ አንድ ፓርቲ በዚህ ጉዳይ ላይ ምን አስተያየት አለው ለሚለው የጋዜጠኛ ጥያቄ የፓርቲው መሪ ፕሮፌሰር ብርሃኑ ነጋ የሚከተለውን መልስ ሰጥተዋል።
ወደ ዲሞክራሲያዊ ስርዓት እንሻገር ካልን ዲሞክራሲያዊ ስርዓት የሚፈልገው አንድ ነገር ቢኖር ሰላም። ሰላም በሌለበት ዲሞክራሲያዊ ስርዓት መፍጠር አይቻልም። የሀገር አንድነት በሌለበት ስለ ፖለቲካ ማውራት አንችልም። ስለ ዲሞክራሲያዊ ስርዓት ግንባታ ማውራት አንችልም። የሀገር አንድነትና ሰላም በሚታወቅበት ጊዜ በተቻለ መጠን በሰላማዊ መንገድ ለመፍታት ሙከራ ማድረግ ጥሩ ነው። ከዛ ውጪ ግን በአጠቃላይ የሀገሪቱን ህልውና የሚፈታተኑ ጉዳዮች ላይ ዝም ብለን ከዚህ በፊት ሲሆን በነበረው አይነት ወይ በይቅርታ ወይ በዝምታ ወይ በምን ይታለፋል ወይም እየተባለ መካሄድ አለበት ብያለሁ። ዘላቂ የሆነ መፍትሄ ይፈልጋል ይሄ ነገር። ያን ዘላቂ መፍትሄ ለማግኘት በመጀመሪያ ሰላማችንን ማስከበራል። ሁሉም ሰው የሚጫወትበት የጨዋታ ህግ እኩል መሆን አለበት። ለሁሉም ለመንግስትም ሆነ ከመንግስት ውጭ ያሉ ፓርቲዎች በተቀመጠው የጨዋታ ህግ፣ ይሄ የጨዋታ ህግ ደግሞ በጋራ ያጸደቅነው የፓርቲዎች የጋራ ቃል ኪዳን አለ። ያንን ተከትለን ካልሄድን በቀር ማንም ድርጅት በፈለገ ጊዜ እንደፈለገ በሚሆንበት ሁኔታ ወይም ፈረንጅ መጥቶ የለም አንድ ግጭት ሲነሳ ተረጋጉ ሁሉ ነገር ተው ይሉናል በሚል የሚከድበት ነገር አለ። አይ ቲንክ በዚህ ላይ በጣም ግልጽ መሆን ያለብን ይመስላል።
የፓርቲው አመራር አባላት ለሌሎች ተመሳሳይ ጥያቄዎችም መልሶች ሰጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው እኔ ያልመራሁት ሀገር መፍረስ አለበት በሚል ተደጋጋሚ ጥቃቶች በኢትዮጵያ ሕዝብ ላይ ሲያደርስ የነበረው ህወሓት ሕዝቡን የሚጠብቅ የመከላከያ ሰራዊት ላይ በእብሪተኝነት ጥቃት መፈጸሙ ከኢትዮጵያ ስነ ልቡናና ሞራል የማይጠበቅ እኩይ ተግባር ነው ሲሉ ተናገሩ። የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ በበኩላቸው ተስፋ የቆረጠ ህወሓት በመከላከያ ሰራዊት የጦር ካምፕ ላይ የፈጸመው ኢሰብአዊ ድርጊት ሀገር ለማፍረስ የሚደረግ ግልጽ ሙከራ ነው ሲሉ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን አድርሶናል።
አቶ ርስቱ ይርዳው በሰጡት መግለጫ እንዳሉት ህወሓት ባለፉት ዓመታት ሀገሪቱን እየመራ በነበረበት ወቅት በሀገሪቱ ላይ በፖለቲካ በኢኮኖሚና በማህበራዊ ጉዳዮች አያሌ በደሎችን አድርሷል። ህወሓት መንግስት ከዚህ በፊት ያቀረበውን የሰላም ጥሪ ወደ ጎን በመተው በሀገሪቱ በተለያዩ አካባቢዎች አለመረጋጋትና ትርምስ እንዲኖር ሲሰራ እንደነበረም ተናግሯል።
በታሪካችን አዲስ የሆነ የፖለቲካ አስተሳሰብ ሲራመድ ቆይቷል። በዚህም በተደጋጋሚው መላው ኢትዮጵያውያን በተለይ ደግሞ ለውጡን እየመራ ያለው መንግስትና ፓርቲ ለሁሉም ኢትዮጵያውያን ጥሪ አቅርቧል። ህወሓትን ጨምሮ ያለፉት ችግሮችን በጋራ በውይይት እያረምን መልካሞቹን እየተቀበለን እያጎለበትን የነበሩ ድክመቶችን ደግሞ እያረምን ኢትዮጵያን እንገንባ፣ ስለዚህ ያለፈውን በይቅርታ እንሻገር እና ለኢትዮጵያ ሰላምና አንድነት፣ ለኢትዮጵያውያን ህብረት፣ ለኢትዮጵያውያን ተባብረን በአንድነት የምንቆምበት ሁኔታ ያስፈልጋል በሚል አሰልቺ በሚመስል መልኩ ተደጋጋሚ ጥሪ ሲደረግ ነው የቆየው። ይሄ ጥሪ በህወሓት መሪዎች በኩል በመልካም ጎኑ አልተወሰደም።
ለኢትዮጵያ ብቻ ሳይሆን ለመላው አፍሪካውያን ደጀን በመሆን በሚታወቀው የአገር መከላከያ ስራዎች ላይ ጥቃት ሰንዝሮ የአገሪቱን ህግና ህገ መንግስታዊ ስርዓትን በኃይል ንዶ በአቋራጭ ስልጣን ለመያዝ ህወሓት እያደረገ ያለውን ጥረት መንግስት እየተቋጠረ ነው ብሏል።
እኛ ያልመራነው ሀገር መፍረስ አለበት የሚል አቋም በመያዝ ተደጋጋሚ ጥቃቶች በህዝባችን ላይ እንዲሰነዘር ሲሰሩ ቆይተዋል። መላው ኢትዮጵያውያንም እንደሚታወቀው በተለያየ መልኩ በሚዲያ የተለያዩ ቡድኖችን አሰልጥነው በመላክ በየአካባቢው ግጭት እንዲፈጠር፣ ኢትዮጵያውያን እርስ በርሳችን እንድንጋጭ፣ አገራችን ወደ ትርምስ እንድትገባ እኛ ስካልመራን ግዜ ድረስ ኢትዮጵያ የተበተነች ሆና እንድትቀጥል ብለው አቅደው ሲሰሩ የቆዩበት ሁኔታ ነው የቆየ ነበረው። በዚህም በርካታ ዜጎቻችን ህይወት አጥተናል፣ የአካል ጉድለት አጋጥሟል፣ ንብረት ወድሟል። ኢትዮጵያ በደቀቀው ኢኮኖሚዋ ላይ ዳግም ችግር ውስጥ እንድትወድቅ ያለመታከት ሲሰሩ ቆይተዋል። ስለዚህ ይሄ በጣም የሚያሳዝን ከኢትዮጵያዊ አስተሳሰብ ካለው ሰው የማይጠበቅ ተግባር ነው።
የሱዳማ ክልል ፕሬዝዳንት አቶ ደስታ ለዳሞ በበኩላቸው ተስፋ ቆርጧል ያሉት የህወሓት ቡድን በመከላከያ ስራውት የጦር ካምፕ ላይ የፈጸመው ኢሰብአዊ ድርጊት ሀገር ለማፍረስ የሚደረግ ግልጽ ሙከራ ነው ብሏል። የፌደራል መንግስት በተደጋጋሚ ጊዜ የሚፈጸመውን ሀገር አፍራሽ ተግባሩን በመከት እስከዛሬ የቆየ ቢሆንም ህወሓት በሰሜን እዝና በአማራ ክልል ላይ ጥቃት በማድረስ ጦርነቱን አስጀምሯል ነው ያሉት። የሀገር መከላከያ ስራውትም የሀገሪቱን ሉዓላዊነትን የመጠበቅና የማስጠበቅ ኃላፊነቱን ለመወጣት ጥቃት የተፈጸመባቸውን አካባቢዎች በመቆጣጠር ጽንፈኛውን ቡድን የመደምሰስ ስራ እየሰራ ይገኛልም ብሏል። በተለያዩ የሀገሪቱ ክፍሎች የሽብር ጥቃት ተፈጽሞ የነበሩ ኃይሎች በሲዳማ ክልል ቦታ እንዳይኖራቸውና ምንም አይነት ኮሽታ እንዳይሰማ በንቃት የተከታተልን በሀገሪቱ የተጋረጠባትን ማስቸጋሪ ሁኔታ ከመላው ኢትዮጵያ ህዝቦች ጋር በመሆን እንሻገራለን ብሏል። በጽሁፍ ለቪኦኤ የተላከው የሲዳማ ክልል ፕሬዝዳንት የአቶ ደስታ ለዳሞ አንድ ገጽ መግለጫቸው። የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳውና የሲዳማ ክልል ፕሬዝዳንት አቶ ደስታ ለዳሞ የጥፋት ኃይሎች በየአካባቢው እየተነሱ ያሉ የህዝብ ጥያቄዎችን ሽፋን በማድረግ የሽብር ተግባራትን በመፈጸም ብሔርን ከብሔር ጋር በማጋጨት ሀገሪቱ እንዳትረጋጋ አጀንዳ ቀርጾ ስለሚንቀሳቀሱ ህዝባችን ከመንግስት ጎን የአካባቢውን ሰላም ደህንነትና ሀብት ንብረቱን እንዲጠብቅ አሳስበዋል። የሁለቱ ክልል መንግስት መሪዎች በየትኛውም የሀገሪቱ አካባቢዎች የሚፈጸሙ ጥቃቶችን እንደሚያወግዙ ገልጠው ሀገራችን አንድነቷ ተጠብቆ ዜጎች በሰላም ወጥተው በሰላም እንዲገቡ ከምንም ጊዜ በላይ በትኩረት እንሰራለን ብለዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ክቡራትና ክቡራን የምታደምጡት ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የሐሙስ ምሽት ዝግጅት ነው። በዌብሳይታችን amharic.voanews.com በፌስቡክ እንዲሁም አሃዱ ሬዲዮ 94.3 ላይ በቀጥታ ልታደምጡን ትችላላችሁ። አስተናጋጃችሁ ቆንጂት ታዬ ነኝ። የምሽቱ ዋና አዘጋጅ ትዝታ በላቸው፣ የዌብና ማህበራዊ መገናኛ ፕሮዲውሰሯ አበባየው ገበያው፣ የአየር ስርጭቱ ፕሮዲውሰር ደግሞ ንጉሱ ታምሬ ነው። እስከ 4 ሰዓት ከእናንተ ጋር ነን። አብራችሁን ቆዩ። ዝግጅታችን ይቀጥላል። የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ከተጠናቀቀ አንድ ቀን ተኩል አለፈ። ውጤቱን ግን አሁንም እየተጠባበቁ ናቸው። እንግዲህ የሰው ሁሉ ቀልብ መጪው ፕሬዝደንት የዲሞክራቲክ ፓርቲ እጩ ጆ ባይደን ይሆኑ ወይስ ሪፐብሊካኑ ዶናልድ ትራምፕ የውጤቱ ዕጣ ፈንታ በሚወስኑት ጥቂት የትንቅንቅ ግዛቶች ላይ ተንጠላጥሏል። የዋይት ሀውስ ሪፖርተራችን ፓትሲ ዊዳኪስዋራ ያጠናቀረችው ዘገባ የመጨረሻ ሰዓታት መረጃዎችን ይዟል። ሰለሞን አባተ ያቀርባል።
ድፍን ዩናይትድ ስቴትስ ዓለምን ብንል አነሳሳትም የዚህን ምርጫ ውጤትና አሸናፊ ዜና ለመስማት ጆሮና ልቦናውን ሁሉ ከፍቶ እየጠበቀ ባለበት ጊዜ ከኒውዮርክ አንድ ጥያቄ ተነሳ። እያንዳንዷ ድምፅ ትቆጠር የሚል የትንቅንቅ ሜዳ የሆነችውን ፔንሲልቬንያን ጨምሮ ሀገሪቱ ቀልቧ እንደቆመ ነው። የፊላደልፊያዋ ሞኒክ ተስፋ ሰንቃለች።
ተስፋዬ በሰላም ይጠናቀቃል የሚል ነው፣ እንዲያው ቀናውን ይዤ ለመቆየት።
የድምፅ ቆጠራው በጥቂት ግዛቶች ውስጥ አሁንም እንደቀጠለ ነው። ፕሬዚደንት ዶናልድ ትራምፕ የዛሬ 4 ዓመት ባሸነፉባቸው ሚሽጋንና ዊስካንሰን ግዛቶች ጆ ባይደን ማሸነፋቸው ከተነገረ በኋላ ግን ዴሞክራቲኩ እጩ የባለ ድምፅ መራጮቹን ኮሌጆች 270 ድምፅ እንደሚቆናጠጡ በመተማመን ተናግረዋል።
የመጣሁት አሸነፍን ልላችሁ አይደለም። ቆጠራው ሲጠናቀቅ አሸናፊዎቹ እኛ እንደምንሆን ያለኝን መተማመን ልነግራችሁ እንጂ።
ኤሌክቶራል ኮሌጅ ከሚባሉት 538 የየምርጫ ወረዳው ባለድምፅ ተወካዮች ቢያንስ 270ውን ማሸነፍ የቻለ እጩ ነው ዋይት ሀውስ የሚገባው ወይም የሚቀጥለው። ወትሮ የሪፐብሊካኑ ጠንካራ ይዞታ የነበረችው ጆርጂያ ውስጥ ባይደን ብርቱ ድጋፍ እንዳላቸው በሚነገርባቸው ከተሞችና የከተሞች አካባቢዎች አሁንም እየተቆጠረ ያለው ድምፅ ሚዛን ከደፋላቸው ድል ሊያጎናጽፋቸው ይችላል እየተባለ ነው። ፕሬዚደንት ትራምፕ ትናንት ባወጡት አንድ ትዊት ፔንሲልቬኒያን፣ ጆርጂያን፣ ሰሜን ካሮላይናን እና ሚሽጋንን አሸንፌያለሁ ብለዋል። ትዊተር ይህንን የፕሬዝደንቱን መልእክት አሳሳች ሲል ለጥፎበታል። ቁጥራው ገና አልተጠናቀቀምና ሪፐብሊካን ለመታዘብ በቂ ድል አልተከፈተላቸውም በሚል ሚሽጋንና ፔንሲልቬኒያ ውስጥ ቁጥራው እንዲቆም እንዲደረግለት የትራምፕ ዘመቻ ለፍርድ ቤት አቤት ብሏል።
We want all voting to stop. We don't want them to find any
ወደ ዩናይትድ ስቴትስ ጠቅላይ ፍርድ ቤት እንሄዳለን። ድምጽ መስጠት ሁሉ እንዲቆም እንጠይቃለን። ከሌሊቱ 10 ሰዓት ላይ የሚሰጥ አንዳችም ድምጽ እንዲያገኙና እንዲቆጥሩት አንፈልግም።
ትራምፕ ልዩነቱ እጅግ ጠባብ በሆነባት ዊስካንሰን ድምጹ በድጋሚ እንዲቆጠር ጠይቀዋል። ስለዚህ የድጋሚ ቆጠራ ጥያቄ ጉዳይ የሺካጎ ዩኒቨርሲቲው የፖለቲካ ሳይንቲስት ዊሊያም ሃዌል እንዲህ ይላሉ።
Either candidate in a case is free to ask for a recount when the margin is less than 1%. And so
በመካከላቸው ያለው ልዩነት ከአንድ ከመቶ ያነሰ ከሆነ የትኛው ምጩ በድጋሚ እንዲቆጠርለት የመጠየቅ መብት አለው። ስለዚህ እርሳቸውም በቀላሉ ሊጠይቁ ይችላሉ። በታሪክ ግን የድጋሚ ቆጠራ ውጤት ከመጀመሪያው የሚለይበት አጋጣሚ እንብዛም በመሆኑ የሚፈልጉትን የማግኘታቸው ነገር የማይመስል ነው።
አንዳንድ ድምጾች በትክክል አልተቆጠሩም የሚሉ የፕሬዝዳንት ትራምፕ ደጋፊዎች ደግሞ በአሪዞናዋ ፊኒክስ ቆጠራው በሚካሄድበት ተቋም አጠገብ ባለፈው ሌሊት ሰልፍ ወጥተው ነበር። ምናልባት ይህ የአሪዞናና የሌሎቹም ግዛቶች ድምጾች ጉዳይ ውሳኔ የሚያገኘው በፍርድ ቤት ሳይሆን አይቀርም እየተባለ ነው። የሄሪቴጅ ፋውንዴሽኑ ሃንስ ስፓኮቭስኪ
If there is any litigation contesting the counting of ballots the rejection of absentee ballots በድምጽ
ቆጠራው ላይ መራጮች በአካል በሀገር ውስጥ ወይንም በምርጫ ወረዳቸው ውስጥ ሳይኖሩ ቀርተው በሰጧቸው ድምጾችና እነዚያ ድምጾች የሚሰበሰቡበትን ጊዜ በማራዘም ጉዳይ ላይ ክስ ከተከፈተ ተሸናፊው ወገን አቤቱታውን ምናልባት እስከ ዩናይትድ ስቴትስ ጠቅላይ ፍርድ ቤት ይዘው ለመሄድ ሊዘጋጅ ይችላል።
ይህ ማለት ደግሞ እኮ አሸናፊው ማን እንደሆነ ከመታወቁ በፊት ቀናት ምናልባትም ሳምንታት ሊያልፉ ይችላል።
ግብጽ፣ ኢትዮጵያና ሱዳን በህዳሴ ግድብ ዙሪያ ለገቡበትና ለአመታት ለዘለቀው ውዝግብ እልባት ለማበጀት በታለመ አዲስ የድርድር አቅጣጫ ላይ ያለ ስምምነት ተለያይተዋል። ተከታዩ አጭር ዘገባ ዝርዝሩን ይዟል። አሉላ ከበደ ያቀርበዋል።
ሶስቱ የተፋሰሱ ሀገሮች በያዝነው ወር መገባደጃ ነበር በርቀት የሚካሄደውን ድርድር ጀመሩት። ይህ አሁን ሳይሰምር የተበተነው ድርድር የተጀመረው ታዲያ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከታችኛው የተፋሰሱ ሀገሮች አንዷ የሆነችው ግብጽ ግድቡን በቦምብ ልታፈርሰው ትችላለች የሚል አስተያየት ከሰጡ በኋላ ነው። ያ ንግግራቸው ኢትዮጵያውያንን ክፉኛ ማስቆጣቱም ይታወሳል። የሶስቱ ሀገሮች የውጭ ጉዳይና የመስኖ ሚኒስትሮች ባለፈው ሳምንት ተገናኝተው ድርድሮቹ የተሻለ ፍሬያማ የሆኑ ዘንድ ተደራዳሪ ባለሙያዎችን በመወከል ንግግሩን እንዲቀጥል ቢያደርጉም በመሐከላቸው ያሉት ልዩነቶች ማጥበብ ባለመቻላቸው ግን በትላንትናው ዕለት ድርድሩ ያለ ፍሬ መቋጨቱን የግብጹ የመስኖ ሚኒስትር ቃል አቀባይ ሙሐመድ ኤልሳቤ ተናግረዋል። የሱዳን የመስኖ ሚኒስትር ያስር አባስም የሶስቱ ሀገሮች ድርድር ተጨባጭ ምርታ አላስመዘገበም ነው ያሉት። አክለውም ሱዳን ያቀረበችውንና ኢትዮጵያ የደገፈችውን የአፍሪካ ህብረት አደራዳሪዎች የጎላ ድርሻ እንዲኖራቸው የሚጠይቀውን እቅድ ግብጽ ሳትቀበለው መቅረቷን ተናግረዋል። ኢትዮጵያ በበኩሏ ሶስቱ ሀገሮች የቀጣዩን ድርድር ትኩረትና ድርድሩ የሚካሄድበትን ጊዜ ጨምሮ በተነጋገሩባቸው ጭብጦች ላይ ከተሟላ ስምምነት ላይ መድረስ አለመቻሉን አስታውቃለች። እናም ስለሚቀጥለው ሂደት ለመማከር ጉዳዩን ወደ አፍሪካ ህብረት ስራ አስፈጻሚ መማክርትና የደቡብ አፍሪካ ውጭ ጉዳይ ሚኒስትር የሚወስዱት መሆኑን አመልክታለች። ለተከታታይ አመታት የሚዘልቅ ድርቅ አካባቢውን በሚመታበት ወቅት ኢትዮጵያ ምን ያህል ውሃ መልቀቅ አለባት እንዲሁም ሶስቱ ሀገሮች ወደፊት የሚገጥማቸውን ዝግብ እንዴት ይፈታሉ የሚሉት አሁንም ሁነኛ ስምምነት ያልተደረሰባቸው አነጋጋሪው ቁልፍ ጥያቄዎች ናቸው። ኢትዮጵያ በህዳሴ ግድብ ግንባታ ፕሮጀክት የመጨረሻ እርከን ላይ አሳሪ ስምምነት የማትቀበል መሆኗን ይፋ ማድረጓም ይታወቃል።
ቢሾፍቱ ከተማ በእስር ላይ የሚገኙት የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ የብሔራዊ ምክር ቤት አባል አቶ ልደቱ አያሌው በውጪ ሆነው እንዲከታተሉ በፍርድ ቤት የሚሰጠው ውሳኔ በፖሊስ ባለመከበሩ የጤናቸው ሁኔታ እጅግ ያሳሰባቸው መሆኑን ወላጅናታቸው ወይዘሮ ጉዳይ ንጉሴ ተናግረዋል። በዚህ ዙሪያ ጽዮን ግርማ የተለያዩ ወገኖችን አነጋግራ ተከታዩን ይዛ ቀርባለች።
በቢሾፍቱ የታሰሩት የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ የብሔራዊ ምክር ቤት አባል የሆኑት አቶ ልደቱ አያሌው በሁለት ክሶች አዳማ ከተማ በሚገኙ ሁለት የተለያዩ ፍርድ ቤቶች እየቀረቡ ነው። ምስራቅ ሸዋ ከፍተኛ ፍርድ ቤት ህገወጥ የጦር መሳሪያ ይዞ ተገኝቷል በሚል በቀረበባቸው ክስና የኦሮሚያ ጠቅላይ ፍርድ ቤት ምስራቅ ችሎት ገመንግስታዊ ስርዓትን ለመናድ አሲረዋል በሚል በቀረበባቸው የወንጀል ክስ ነው። ከነዚህ ክሶች ጎን ለጎን ጉዳያቸውን በዋስትና እንዲከታተሉ የሚጠይቁ አቤቱታዎች በተለያዩ ሁለት መዝገቦች ቀርበዋል። የአቶ ልደቱ ወላጅናት ወይዘሮ ጉዳይ ንጉሴ የልጃቸው የጤና ሁኔታ ስለሚያሳስባቸው የፍርድ ቤት ትዕዛዞች ተከብረው ልጃቸው ከስር እንዲፈታ ተማጽኖ ያቀርባሉ።
ስለ ልጄ ስራቱ ሳይሆን ስለ ፖለቲካው ሳይሆን ስለ አለበት በሽታና ህመም ብቻ ነው በእናትነት የሚሰማኝ ነገር። ለዲያ ህዝብም ለመንግስትም ቤት ምለው ስለ በሽታው ብቻ ነው እንጂ ስለ ሌላ ነገር ማቀው ነገር የለም። እና አሁን ስለ ፖለቲካ ቢታሰር ምን ቢል ማቀው ነገር የለኝም። ግን ስለ እናትነቴ በልብ በሽታ እየተሰቃየ የሐኪም ቀጠሮ አልፎበት ከታሰረ እንኳን ሶስት ወር አለፈው እና አሁን ወደ አራተኛ እየገባ ነው እና በህመሙ ላይ አስም በሽታ አለው። የልብ በሽታ ደግሞ ማንም ሰው እንደሚያውቀው ምንም ሳይታወቅ ነው በቤት ውስጥም የሚገለው። ሰው እየሄደም ይሞታል፣ ውሎ ገብቶም ይሞታል። ስለ እሱ እኔ እናት ስለሆንኩ ሞቶ የሚያድር ነው የሚመስለኝ። ስለ እውነት የምነግርሽ ነገር ነግቶ ስለ እስከማየው ድረስ ህይወቱንም አገኘውም አይመስለኝም። ሕክምና ይሰጥልኝና መንግስት በሰጠው አለበት በሚለው ቀጠሮ ይቀርባል እና የኢትዮጵያ ህዝብንም እለምናለሁ፣ እማጸናለሁ እኔ ልጄን እንዳላጣው በዚህ በሽታ። በሽታው አስተማማኝ አይደለም እና የኢትዮጵያ ህዝብንም ሆነ መንግስትንም ሆነ እማጸናለሁ፣ ስለ እናታቸው ስለ ልጆቻቸው እማጸናለሁ። መንግስትንም ቢሆን
ፖሊስ የዋስትና መብታቸውን ቢያስጠብቅና ህክምናቸውን ቢያገኙ ብለውም ይጠይቃሉ።
የዋስትና መብቱ ተጠብቆልኝ ታክሞ ህክምናው ጋር ሄዶ መንግስት በሚፈልገው ጊዜ ቢቀርብ ያስደስተኛል። ይሄ ነው የማመለክተው እኔ በእናትነቴ። እንደሌላ በሽታ ከላው ላይ የሚታይ ቢሆን ምንም ችግር የለውም። ይሄ የማይታይ በሽታ ነው፣ ቀዶ ጥገና ያደረገ ነው። ዶክተሩ ሁሉ ጽፎ በፌስቡክ ልኳል። ከአሜሪካ ነጭ ና ስሙን ስልክ ቁጥሩን ልፏል። የአቶ ልደቱ ህይወት አስጊ ነው እና ቀጠሮ ካለፈባቸው ህይወታቸው አስጊ ነው ብሎ ሁሉ አቅርቦ እሱንም ፍርድ ቤት አቅርቧል። የህክምናውንም ዶክመንት አቅርቧል። ከአንዴም ሶስት ጊዜ ፍርድ ቤቱ ፈቷል። ፍርድ ቤቱ አመሰግነዋለሁ። እኛ ምን የምንከስበትና ዋስትና የሚያስከለክለው ነገር የለም ብለው ሶስት ጊዜም ፈተውታል። ግን ፖሊስ መልሶ የአደራ እስረኛ ነው ብሎ ነው እየመለሰ የሚያስረው። ሶስት ጊዜ ወንጀል የለበትም እየተባለው ነው ያሰሩ። እኔ የግለሰብ ይሰረው መንግስት ይሰረው አላውቅም። ይሄ ነገር ብቻ ነው አገባኝ ያለው። ፍቺው ጠፋኝ። ፍርድ ቤት እየፈረደ ፖሊስ እንዴት ያስረዋል? መልሶ ከአንዴም ሶስት ይፈርዶለታል ፍርድ ቤት።
ከአራቱ የአቶ ልደቱ ጠበቃ አንዱ የሆኑት አቶ አብዱል ጀባር ሁሴን ጉዳዩ ሰፊ ክርክር ሲደረግበት እንደቆየ ይናገራሉ። በተጨማሪም ፍርድ ቤቶቹ በዋስትና እንዲፈቱ ይፈቅዱ ስለነበር ተገቢውን ሕክምና እንዲያገኙ ጥያቄዎችን ሲያቀርቡ እንደነበር ይገልጻሉ። በመጨረሻም ላንድማርክ በተባለ ሆስፒታል እንዲታዩ ቢደረግም ሆስፒታሉ አሁንም ተጨማሪ ምርመራዎችን አዟል ይላሉ።
ጤና ሁኔታቸው በጣም ከባድ ስለሆነ ከዚህ በፊት ውጭ ሀገር የልብ ቀዶ ጥገና አድርገው እንደገና ተመልሶ ቼክአፕ የሚታዩበት ጊዜም ያለፈው ገጽ ፊት በፈረንጆቹ ነበረ። እሱም አልፎ አሁን አንዳንዴ እንግዲህ በጣም በመሀል እየታመሙ ነው። እዚሁ ሀገር ውስጥ ደግሞ አሁን ያሉበት ሁኔታ የልብ ታማሚ ናቸው፣ የአስም በሽተኛ ናቸው፣ ለኮሮና ቫይረስ ተጋላጭነታቸው ከፍተኛ ነው የሚል ከላንድማርክ የሚባል ሀገር ውስጥ ያለው ሆስፒታል ማስረጃ ተሰጥተዋል።
የፓርቲው መሪ አቶ አዳነ ታደሰ በአቶ ልደቱ ጉዳይ በፍርድ ቤት ሂደቶች አፈጻጸም ላይ ያልተለመዱ ሂደቶች መስተዋላቸውን ይገልጻሉ። እርሱም ፍርድ ቤቶቹ በተደጋጋሚ የሚሰጡት ትዕዛዝ በፖሊስ መጣሱ ነው ይላሉ። ለዚህም ምላሽ ለማግኘት ያላንኳኳ ነው በር አልነበረም ሲሉ ያስታውሳሉ።
በመጀመሪያው ከቢሾፍቱ ፍርድ ቤት ውሳኔ ጀምሮ በቢሾፍቱ ከተማ ወረዳ ፍርድ ቤት የመጀመሪያ
ክፍል ላይ ከአስራ ሰባት ቀን በኋላ ነው ይህ የሽጉጡ ቁስ እንደገና የተከፈለ። የሽጉጡ ቁስ ላይም እንደዚሁ ፍርድ ቤት ወሰነ። ፖሊስ ሁለት ሶስት ፍርድ ቤትን ትእዛዝ አልቀበልም ብሎ አስራ ቆያቸው። ከዛም በኋላ ይግባኝም ተጠይቆ በይግባኙም ላይ የተሰጠውን ውሳኔና የተወሰነውን ውሳኔ ፖሊስ አልቀበልም አለ። እነዚህ ሁሉ ሂደቱ የነበሩ ጊዜ በተደጋጋሚ ፊት ለፊት የምንጋፈጣቸው እኛ ስለነበር እነሱ ጋር የነበረውን ስሜት በተገቢ መንገድ ነው የምንረዳው። እነሱ ምድር ምንድን ነው ከኛ አቅም በላይ ነው። በአቶ ልደቱ ላይ ትእዛዝ የመስጠት የመፍታት የማሰር ስልጣን የኛ አይደል። እኛ አስቀምጦ ብለናል። ያ አስቀምጦ ያለን አካል ትእዛዝ ካልሰጠን በስተቀር በሱ ላይ ምንም አይነት ምሳሌ ልንወስን አንችልም። ያ ያላቸው አካል የት ነው የሚገኘው የተባለው አካል ራሱ ቢሾፍቱ ገሻሸመን ያሉ የጸጥታውን ሁኔታ የሚመሩ ግብረ ኃይሎች ናቸው። እነሱም አቃቢ ሕግ ቢሮ ነው አዳማ የሚገኙ ተብለን ነግረውን እዛም ሄደን ስንል እዛም ያሉ ስቀው ነው የመለሱን። እንዲህ የሚባል ተቋም የለም። ስለዚህ ይህ በማጉላላት ደረጃ አንድ ከበር ከላይ ሆኖ የሚያዝ አንድ የማናውቀው አካል አለ።
የወንጀል ምርመራ ዋና ኃላፊ ኮማንደር ታደሰ በበኩላቸው እኛ ህጉን ተከትለን ነው የምንሰራው። አንደኛው ፍርድ ቤት እንዲለቀቁ የወሰነውን ውሳኔ ለመፈጸም በሂደት ላይ ያለን ሌላ ክስ ስለመጣ ነው ያሰርናቸው ይላሉ።
የሚሳብሸዋ ከፍተኛ ፍርድ ቤት እሳቸው በቀረቡት ጥያቄ መሰረት የመቶ ሺህ ብር ዋስ ጠርተው እንዲወጡ ተፈቅዶላቸው ነበረ። ልክ እሳቸው የመቶ ብር ዋስ አምጥተው ዋስ አቅርበው ዋራንቲ ሲመጣ ሶስቱ ከተማ ፖሊስ መምሪያም በፍርድ ቤት ውሳኔ መሰረት የዋስትና ደብዳቤውን በለት ሁኔታ መዝግቦ እንዲፈቱ ካደረጋቸው በኋላ የኦሮሚያ ጠቅላይ ፍርድ ቤት የምስራቅ ምድብ ችሎት አዳማ የሚገኘው ደግሞ እሳቸውን በሌላ ወንጀል ከመንግስትን በማስበት ለማፈስ በመዘጋጀት እና በመሞከር በሚል ክስ መስርቶባቸው ስለነበረ ዜራ ወራንቲ መጥቶ በእጃችን ስለገባ በዛኛው ደብዳቤ ስንሰታቸው በዚህኛው ደብዳቤ ደግሞ መልሰን ያሰርናቸው መሆኑ ነው እንደ መምሪያችን የሚታወቀው እንጂ ቢሾፍቱ ከተማ ፖሊስ የፍርድ ቤቱን ትእዛዝ የማይቀበልበት አንዳችን ነገር የለም። ከዚህ በፊትም ያከብራል፣ ነገም ያከብራል። በዚህ አጋጣሚ ግን የዜጎችን ሰብአዊ መብትና ዲሞክራሲያዊ መብት የማክበር ግዴታም አለበት። የህብረተሰቡን ደህንነትም የዜጎችን መብትም ያስከብራል። ነገር ግን የአንዱን ትእዛዝ ሲያከብር የሌላውን ትእዛዝ ደግሞ መጣስ ስለማይቻል በዛኛው ፈተን በዚህኛው ያሰርናቸው ስለሆነ በዚህ ጉዳይ ፍርድ ቤቱም የምስራቅ ሸዋ ከፍተኛ ፍርድ ቤት ለምን ትእዛዙን አላከበርቱም በሚል ጥያቄ አቅርቦልን ፍርድ ቤት ቀርበን በዚህ ጉዳይ መሆኑን ያስረዳን መሆኑን ታውቆ በዚህ ጉዳይ የተከፈተው መዝገብም ተነግቶ
ጤናቸውንም በተመለከተ የሚቻለን ሁሉ እያደረግን ነው ሲሉም ያስረዳሉ።
በመሰረቱ ይሄኛው ቅሬታ ከአቶ ልደቱ ይቀርባል ብዬ አልገምትም። ሲጀመር አቶ ልደቱ በእኛ እጅ ከቆዩበት ከእኛ እጅ ከመጡበት ጊዜ ጀምሮ እጅግ በጣም ክብር ባለው ሁኔታ ተንከባክበን ብቻቸውን ሴፍቲያቸው ወይም ደግሞ ደህንነታቸው ተጠብቆ ብቻቸውን በንጽህና በተጠበቀ ቤት ውስጥ እስር ቤት ውስጥ እንዲቆዩ ተደርጎ ሁሉም መብታቸው ፍቅራቸው እንዲስተካከሉ ወጥተው አስፈላጊ ነገር እንዲደረግላቸው በፖሊስ ጋር ወጥተው የግል ንጽህናቸው እንዲጠብቁ እየተደረገ ከዚህ በፊት በምርመራ ሰዓት እያሉ በፖሊስ ምርመራ ላይ ስላሉ አዲስ አበባ ወስደን ሆስፒታል አሳክመናቸው ነው የመጣ ነው። መዝገብ ተከፍቶ በፍርድ ቤት ጉዳያቸው በመርመር እና የፍርድ ቤት ቀጠሮ ካላቸው ጊዜ ጀምሮ ግን የመጀመሪያ ጥያቄው ኢንትራቨነንስ ሲባል ጠቅላይ ፍርድ ቤቱ ማዘዝ አለበት ብለን ጠቅላይ ፍርድ ቤቱ ትእዛዝ አምጥተው እሳቸው ባሉት በቀጠሮ ቀን በባለፈው ሰኞ ኦርማሲ ቀርበው ታክመው ነው የመጡት እና በዚህ መሀል ተጉላላን ብለው የሚሉት ስለ እሳቸው ወክለው የሚያወሩ ሰዎች ካልሆኑ በስተቀር አቶ ልደቱ በፖሊስ አያያዝ ላይ ምንም አይነት ቅሬታ አላቸው ብዬ ስለማልገምት በእኛም ከሚጠበቀው በላይ እንክብካቤ ያደረግንላቸው እንጂ ስለ ደህንነታቸውም ሆነ ስለ ጤንነታቸው ትልቅ እንክብካቤ እንከባከባቸው መሆኑ ነው። ሁለቴም አዲስ አበባ ወስደን አሳክመናቸዋል።
ጠበቃው አቶ አብዱል ጀባር በበኩላቸው በህግ ማስፈጸም ሂደት ውስጥ የታየው ጉዳይ ተስፋ አስቆራጭ መሆኑን ይጠቁማሉ።
ቢሾፍቱ ወረዳ ቢሾፍቱ ከተማ ወረዳ ፍርድ ቤት የምስራቅ ሸዋ ከፍተኛ ፍርድ ቤት ድረስ የነበረው ሂደት በአብዛኛው ፍርድ ቤቶች ይሰጣሉ፣ ፖሊስ አይቀበልም። ፍርድ ቤቶች የዋስትና መብት ይጠብቃሉ፣ ፖሊስ ትእዛዝ አይቀበልም። እንደውም እስከ መጨረሻ እስከ ኦሮሚያ ፖሊስ ኮሚሽን ድረስ ተኪዶ አቶ ልደቱን ፍርድ ቤቱ በሰጠው ትእዛዝ መሰረት ካሉበት የፖሊስ ጣቢያ ሊያስወጧቸው አልተቻለም። ፍርድ ቤትም አቅም አጥቷል ማለት ይህ ሲተረጎም እንግዲህ የህግ የበላይነቱ የለም፣ የሰዎች የበላይነት እየተንጸባረቀ ያለበት ሁኔታ ነው ያለው እና ይሄ ለፍትህ ስርዓቱ በጣም
በጣም ትልቅ አደጋ አለው።
ጠበቃው አቶ አብዱል ጀባር እንዳሉት አሁን አቶ ልደቱ በሶስት ጉዳዮች ሶስት የተለያዩ ቀጠሮዎች እንዳሏቸው ነው። ከዚህ በኋላ ለአቶ ልደቱ መፈታትም ሆነ በእስር መቆየት ያንዱ ሳይሆን የሶስቱም ችሎት መዝገቦች ወሳኝ ናቸው ይላሉ። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።